የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የኖቤል የሰላም ሽልማት የማሸነፋቸውን ዜና ተከትሎ የሽልማቱን ምንነት አንድምታና ፋይዳ መልከት የሚያደርግ ቅንብር ነው። ተወያዮቹ አቶ አባተ ካሳ ከዋሽንግተን ዲሲ በስራ አመራር ላይ ያተኮረው የፋይዳ ትንታኔ መጽሐፍ ደራሲና በቅርቡም ኢትዮክራሲ በሚል ርዕስ አዲስ የመንግስት አስተዳደር ስርዓት የሚያስተዋውቅ ጽሑፍ ለንባብ ያበቁ ባለሙያ ናቸው። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተርና የፓን አፍሪካ የንግድ ምክር ቤት ስራ አስፈጻሚ ዳይሬክተር ናቸው። አሉላ ከበደ ነው ያወያያቸው። በነገራችን ላይ የተከበራችሁ አድማጮች፣ ባለፈው አርብ ዜናው ይፋ እንደተደረገ የተካሄደው ይህ ውይይት በአየር ሰዓት መጣበብ ምክንያት በጊዜው ሳይተላለፍ የቀረ መሆኑን ማስታወስ እንወዳለን። አሁን ወደ ውይይቱ።
አቶ አባተ ካሳ ከዚህ ከዋሽንግተን ዲሲ፣ አቶ ክቡር ገና ከአዲስ አበባ፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ባለፉት ጥቂት ሰዓታት ውስጥ ይፋ እንደተደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዓለም ዙሪያ እጅግ የገነነ ክብደት በሚሰጠውና 301 እጩዎች የቀረቡበት የዘንድሮ የኖቤል የሰላም ሽልማት ተሸላሚ በመሆን 100ኛው የኖቤል የሰላም ሰው ለመሆን በቅተዋል። እስኪ አንድምታውን በመመርመር እንጀምር። ለመሆኑ የዚህ ሽልማት ፋይዳና ትርጉም ምንድን ነው?
አቶ ክቡር ከሩቅ ልጀምር።
ትልቅ ሽልማት እንደሆነ ማንም ያውቀዋል። በዓለም ዙሪያ የሚታወቅ ሽልማት ነው። ከአፍሪካ እንደ ኔልሰን ማንዴላ፣ ከጥቁር እንደ ማርቲን ሉተር ኪንግ፣ እንደዚሁም ደግሞ ከአሜሪካ የተለያዩ ፕሬዚዳንቶች እነ ማዘር ቴሬዛ ተሸላሚዎች ያሉበት ነው። ስለዚህ ቀላል ክለብ አይደለም እና ለዛ መብቃት ማለት በእውነቱ በጣም ትልቅ ደስታና ክብር የሚያሰጥ ነው ብዬ ነው የምገምተው።
መልካም። አቶ አባተ በርሶም በኩል የኖቤል የሰላም ተሸላሚነት አንድ አፍሪካዊ ይልቁንም ደግሞ የኢትዮጵያ ጠቅላይ ሚኒስትር ማግኘታቸው ምን ትርጉም አለው?
በጣም ብዙ ትርጉም ይመስለኛል። የመጀመሪያው ኢትዮጵያዊ በአጭር ጊዜ ከሁለት ዓመት ባነሰ የስራ ዘመን በጠቅላይ ሚኒስትርነት ያከናወኑት ብዙ አኩሪ ነገሮች ስለነበሩ ነው። እንግዲህ ቀድሞ የተደረጉት ብዙ ስህተቶች ነበሩ፣ እነሱን በአጭር ጊዜ ውስጥ ማስተካከል ትልቅ ክብር ሊሰጠም ይገባል እላለሁ።
ለዚህ ሽልማት ያበቃቸው ምክንያት የኖርዌጂያኑ የኖቤል ኮሚቴ ሲገልጽ ዓለም አቀፍ ትብብርና ሰላም እንዲሰፍን ይልቁንም ደግሞ 20 ዓመታት ለዘለቀው ሁለቱ ጎረቤታማ ሀገሮች ኢትዮጵያና ኤርትራ የድንበር ግጭት እንዲያበቃ ሰላም እንዲመጣ ወሳኝ እርምጃ በመውሰዳቸው ይላል። በዋናነት ቀዳሚ ስፍራ የተሰጠው በአካባቢው ሰላም እንዲመጣ ያደረጉት አስተዋጽኦ መሆኑን ያመለክታል። እስኪ ከዚያ 20 ዓመታት ከዘለቀ ወታደራዊ ፍጥጫ በመለስ የሀገር ውስጥ ጉዳዮችን የሚመለከቱ ሁኔታዎች እናነሳለን። በዚሁ በሁለቱ ሀገሮች ፍጥጫና ጠቅላይ ሚኒስትር አብይ አህመድ ያን ለመቀየር ምን አደረጉ የሚለው ላይ የበኩላችሁን አስተያየት ብትሰጡ። አቶ ክቡር አሁንም ወደ እርስዎ ልመለስ።
ኤርትራን እና የኢትዮጵያን ጦርነት በሚመለከት እንደሚታወቀው ከጦርነቱ በኋላ ረጅም ጊዜ እንደገና ስምምነቶች ላይ ለመደረስ ተሞክሮ ሁኔታዎች ሳይሳኩ ቀርተው በንጥልጥል ላይ ያለ ጉዳይ ነው። እሳቸውም ስልጣን እንደያዙ በአጭር ጊዜ ውስጥ ያንን ሁለቱ መንግስታት ማለት ነው የኤርትራው ፕሬዚደንት እና ጠቅላይ ሚኒስትር አብይ አህመድ ይህንን ለሀያ ዓመት የቆየው ችግር አጭር ጊዜ ውስጥ የፈቱት ይመስላል እና ብዙውን ሰው ያስደነቀ ነው፣ ብዙውን ሰው ያስገረመ ነው። ከዛ በኋላ ብዙ ልውውጥም ተደርጓል። ብዙ ሰዎች ጉዘዋል። ከኤርትራም ወደ ኢትዮጵያ ብዙ ሰዎች መጥተዋል። እንግዲህ እሱ ትልቁና ለዚህ ሽልማት ያበቃቸዋል ያስጠራቸው ነው። በእኔ አስተያየት እንደ ማበረታቻ መሆን አለበት ብዬ ነው የሚታየኝ።
መልካም። የኖቤል ኮሚቴ ሲገልጽ ይሄ ከፍ ያለ እውቅና ሊሰጠውና ሊበረታታ የሚገባ ስራ ያለውን የኖቤል ኮሚቴ አገር ውስጥ ካሉ እጅግ ከፍ ያለ የገነነ ተስፋ ሰጥቶ የነበረ ኢትዮጵያውያንን ከዳር እስከ ዳር ያነሳሳና በተስፋ የሞላ ሁኔታ ከአንድ ዓመት በኋላ በአገር ውስጥ ጉዳዮች ውጥረት የነገሰበትና ዘውግ ለይቶ የሚካሄዱ ግጭቶች የበረከቱበትም ሰዓት ነውና ብዙዎች የሚያነሱት ጥያቄ ነው። በዚህ የሽልማት ጊዜያቸው በሀገር ውስጥ ላለው ሁኔታ ወሳኝ እርምጃ ይወሰዳል ወይም ደግሞ ሰላማዊ ሁኔታ እንዲመጣ የሚሰሩት ስራ አጽንኦት ሰጥቶ እየተነገረ ነውና፣ አቶ አባተ ይሄ የኖቤል ሽልማት አብሮት ከሚመጣው ተሰሚነትና ተቀባይነት ጋራ በሀገር ውስጥ ያሉ ሁኔታዎችንስ ለማሻሻል እንደምን ሊረዳ ይችል ይሆን?
በቅድሚያ የዶክተር አብይ ኖቤል ሽልማት ማሸነፍ መቼም ለኢትዮጵያ ትልቅ ክብር ነው
ለማነጻጸር። በአንጻሩ መንግስቱ ኃይለማርያም እና መለስ ዜናዊ ለኢትዮጵያ ያመጡ ጥፋትና ውርደት ነበር። ዶክተር አብይ ሽልማቱን ያገኙት እውነት ከሆነ ስህተቶችን በማረም ነው። ፈረንጆች እንደሚሉት ኮሬክቲንግ ሚስቴክስ ኢዝ ኦንሊ ሪስቶሪንግ ኖርማሊቲ ይላሉ። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ብሩህ ራዕይ አቅደዋል ሆነ ጠይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራሉ? ደግሞስ ያፈሩትን ፖለቲካል ካፒታል ተጠቅመው አክራሪ ብሔርተኞችን በድፍረት ተቋቁመው ኢትዮጵያን ከከፋፋዊ የጎሳ ፖለቲካ አውጥተው አንድነቷን ለሚጠብቀው ወደ ዜጋዊ ፖለቲካ ኢትዮጵያዊነት መቼ ያሸጋግራሉ? ለእኔ እነኚህ ናቸው ትልልቆቹ ጥያቄዎች። እርግጥ 7 ነው 8 የሚሆኑ ስህተቶች አርመዋል። እንግዲህ በአሁኑ ጊዜ ሰላምና የዲሞክራሲ እጦት ነው ትልቁ ችግር ከዋንተም አሁን እንዳነሳው እና ይህንን መወጣት ከቻሉ ያውን እንጂ አዋርድንም የሰጡት ኮግኒሽን እና ኢንካሬጅመንት ነው የሚል እውቅና በመስጠት ላደረጉት ነገር እና ደግሞ ለማበረታታት እነኚህን የተጓደሉትን ነገር እንዲጨርሱ እሱ ላይ ነው እንግዲህ እኔ በበኩሌ ተስፋ ማረገው ይህንን ያረጋሉ፣ ይጠቅማቸዋል። ይህንን ፖለቲካል ካፒታል ግን እንዳያባክኑት ነው የምሰጋው የማስበው።
መልካም አቶ ክቡር።
እሳቸው ካሉት የሚጨምረው እንደተባለው ይሄ ሽልማት እስከ ዛሬ ድረስ ላደረጉትም ቢሆን በአንድ በኩል ወደፊት ለሚያደርጉት እና ወደፊት ለሚያመጡት ለውጥ የተሻለ ዲሞክራሲና የተሻለ ሰላም በሀገሪቷ ውስጥ ሊያሰፍኑ የሚችሉበትን ማበረታቻ የሰጧቸው ይመስለኛል ብዬ በዛው ምደመድመው።
መልካም የመጨረሻ ጥያቄ ነው ባጭሩ የምትሰጡት አስተያየት በሀገር ውስጥ ሰላም እንዲመጣ በአመራር ላይ ያሉ ሰዎች ኃላፊነትና የተሻለ አቅጣጫን በመቀየስ ጭምር ትልቁን ድርሻ ይውሰዱ እንጂ በፖለቲካ እንቅስቃሴ ውስጥ የሚሳተፉ አንዳንድ አነሳሽ የሆኑ እንቅስቃሴዎችንም የሚያደርጉ ሌሎች ወገኖችም ለሰላም መምጣቱ ወሳኝ ናቸውና በግራም በቀኝም የተሰለፉት ኃላፊነት አለባቸውና በርግጥ ዛሬ በሀገር ውስጥ ባለው ተጨባጭ ሁኔታ መልኩን የቀየረ ሁኔታ ገዝፎ የሚታይበት ሌሎች ወገኖችስ ከዚህ የሰላም ኖቤል ሽልማት ማግስት ምን አይነት ሁነኛ ተጨባጭ ለውጥ እንዲመጣ ሊያበረክቱ ይችላሉ? አስገዳጅ ሁኔታስ ሊፈጠር ይችላል ወይ? አቶ አባታ አሁን እርሶን ላስቀድም።
እሺ እኔ በበኩሌ አንደኛ ይሄን የፖለቲካ ፓርቲዎች ጋጋታ መቀነስ ቢሞክሩ ይሄንን ማስተካከል ቢችሉ እና የሐሳብ ውድድር እንዲኖር ተወዳዳሪ ፓርቲዎች ቁጥራቸው አሁን ካለበት 100 ምናምን ማለት እሱን መቀነስ ቢችል ኢኮኖሚው ደግሞ እውቀት ተኮር የሆነ ኢኮኖሚ ቢሆን እና ከጥገኝነት ማነቆ የማውጣት ቢሞክሩ ይህን አይነት ፖሊሲ ቢሞክሩ ትልቅ ለውጥ ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ።
አቶ ክቡር የመጨረሻው ዕድል የእርስዎ ነው። ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ ይሄን እውቅናና ክብር የተሰጠበት ሁኔታ እያከበርን ሳለን ሁሉንም ኢትዮጵያውያንና የኢትዮጵያ ወዳጆች ሰላም ጎን እንዲሰለፉ እንጋብዛለን ይላል። ሰፊ ዝርዝር የያዘ መግለጫ ነው። በእንግሊዝኛ የቀረበ ሐሳብ ነው በግርድፉ እየመለስኩ ያለሁት። የተስፋ አድማስ ይሰፋል፣ አዲስ የተስፋ አድማስ ይታያል፣ ለበለጸገችና ቀጣይ አገር እጣ ይላል ጽሑፉ። የጠቅላይ ሚኒስትሩ የአመራር እርምጃዎች እንዳሉ ሆነው የሌሎችንም በአሁን ሰዓት አሉታዊ ሚና የተጫወቱም ወገኖች ወደሚፈለገው አቅጣጫ እንዲመጡ ምን ተጽዕኖ ሊያሳድርስ ይችል ይሆን?
ምክንያቱም ይሄ ሽልማት በእርግጥም በውጭ በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው። ነገር ግን ሀገር ውስጥ ያልተጠበቀም በመሆኑ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባልበት ወቅት ስለሆነ የምርጫም እየተቃረበ ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። ስለዚህ ህዝቡ በኩል ይሄ ሽልማት ህዝቡ በአንድ በኩል እስካሁን ድረስ እኔ አሁን ከሰማሁ ጊዜ ጀምሮ በሄድኩበት ቦታ በሙሉ የደስታ ስሜት አለ። ግን የደስታ ስሜት ዛሬ ብቻ እንዳይሆንና ሌሎችም ቅድም እንደተባለው የፖለቲካ ተሳታፊዎች ይሄንን ምልክት ይሄንን ትልቅ አቅጣጫ ሰጪ ሽልማት ለሁላችንም በሚጠቅም መልኩ ሁሉም ተሰባስቦ የዚችን ሀገር እጣ ፈንታ እንዲያስተካክል ትክክል ነው እንግዲህ የሁላችንም ምኞት። በመሰረቱ ይሄ ሽልማት አልፋና ኦሜጋ ሆኖ መታየት የለበትም ባይ ነኝ። ማለት አንዳንድ ጊዜ እንዲህ አይነት ሽልማቶች ለተሰሩት ስራዎች በሙሉ የሚሰጥ ወይም ደግሞ ለተሰጡት አገልግሎቶች በሙሉ ታይቶ ለምሳሌ ቅድም እንደተጠቀስኩት ለማዘር ቴሬዛ ቢሰጥ ማንንም ማነጋገርም ብዙም አይጠበቅባቸውም ከሰሩት ወጭ ከዚህ በላይ ፈርተዋል እየሰሩም ያለው ተብሎ ተቀባይነት ይኖረዋል። አሁን ግን ከፈተና ጋር ነው የተሰጠው ይሄ ሽልማት። በአንድ በኩል እስካሁን ድረስ ለተደረገው ጥሩ ተስፋ ለሰጠ ስራ ሲሆን የሚቀጥለው ደግሞ ብዙ መስተካከሎችን የሚጠይቅ ስራ ስላለ ለነዛ ድጋፍ ሊሰጥ የሚችል ነው ብዬ ስለምገምት እንግዲህ ሌሎችም ይሄንን አውቀው በዛ መልኩ ይህን ሽልማት አንድ ላይ እንዲያከብሩትም ይጠበቃል ብዬ ነው የምገምተው።
አመሰግናለሁ። አቶ ክቡር ገና የኢኒሼቲቭ አፍሪካ ዲሬክተርና እንዲሁም የፓን አፍሪካን ንግድ ምክር ቤት ስራ አስፈጻሚ ዲሬክተር አቶ አባተ ካሳ የፋይዳ ትንታኔና የኢትዮክራሲ ደራሲ እንግዶች ሁለታችሁንም በድጋሚ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። እሺ ያሉ እግዚአብሔር ይስጥልኝ።